ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 25 2017 ዓ.ም ዝግጅታችን ጀመረ። በአፋር ክልል እሳተ ገሞራ ሊከሰት እንደሚችል ምልክቶች መታየታቸውን የኢትዮጵያ ከርሰ ምድር ጥናት ምርምር ኢንስቲትዩት አስታወቀ። ኢትዮጵያ በሶማሊያ ከሚመራው አዲስ ተልዕኮ ጋር እንደምትተባበር አስታወቀች። ለሶስት ሳምንታት የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አሳሰበ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ትመራልናለች። በራዲዮ በቴሌቪዥን ስርጭታችን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። ዝግጅቶቻችንን እንዲህ በምስል ከምትመለከቱት በሳተላይት ከምትከታተሉት በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በዩቲዩብ ገጻችን ላይ ስርጭታችን እየተላለፈ ይገኛል። ከዛም ተከታተሉት። አሁን ስመኝሽ የቆየ በስቱዲዮ አብራኛለች። የምሽቱ የዓለም ዜናዎች ልታስደምጥ ታጩ ነው። ያየር ሰዓቱን ለሷ ለቀቀለው ተመልሼ ይመጣል።
በድጋሚ እንደምን አመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ በሚሊዮን የሚቆጠሩ ልጆች ከትምህርት ቤት ውጪ ሆነዋል ሲል ዩኒሴፍ ማስታወቁ፣ በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ምልክቶች መታየታቸውና ጥቁር አሜሪካውያን የጋና ዜግነት እያገኙ ነው የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ አፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ የኢትዮጵያ ከርሰ ምድር ጥናት ተቋም ዛሬ አርብ በፌስቡክ ገጹ ካጭር ቪዲዮ ጋር ባጋራው መረጃ አስታወቀ። ተቋሙ በአዋሽ ፈንታሌ ጭስ ሲወጣ ከሚያሳየው የቪዲዮ ምስል ጋር ባጋራው መረጃም ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁኑ ሰዓት በአፋር ክልል ዱላቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ብሏል። በዚህም ምክንያት ባለስልጣናት ነዋሪዎችን ወደ ግዚያዊ መጠለያ እንዲያዘዋውሩ ማድረጋቸውን የሀገር ውስጥ ብዙሃን መገናኛ ዘግበዋል። በመንግስት የሚደገፈው ፋና ብሮድካስቲንግ በአፋር ክልል የጋቢረሱ ዞን ዋና አስተዳዳሪ አብዱ አሊን ጠቅሶ ባወጣው ዘገባ በአካባቢው ነዋሪዎች ላይ ጉዳት እንዳይደርስ ነዋሪዎችን ወደ ግዚያዊ መጠለያ የማጓጓዝ ስራ እየተሰራ መሆኑን ጠቅሷል። ፍንዳታ ለመሆኑ በእርግጠኝነት መናገር ባይቻልም ባለስልጣናት ጥንቃቄ ማድረግን መርጠዋል ሲሉ የኢትዮጵያ የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ማስታወቃቸውን ደግሞ ሮይተርስ ዘግቧል። ከአንዳንድ ስፍራዎች ሰዎች መውጣት መጀመራቸውንና በትንበያው መሰረት ሰዎችን ስርዓት ባለው መንገድ እንደሚያስወጡም ኮሚሽኑ ጨምረው አስታውቀዋል። አካባቢው ባለፉት ጥቂት ወራት ውስጥ የመሬት መንቀጥቀጥ ሲስተዋሉበት ቆይቷል። አድማጮች፣ በዚህ ዙሪያ በመጽሔት ዝግጅታችን ሰፋ ያለ ዘገባ ይኖረናል። በግጭት በሁከት የተፈጥሮ አደጋዎችና መፈናቀል ሳቢያ በኢትዮጵያ ከ9 ሚሊዮን በላይ የሚሆኑ ልጆች ከትምህርት ቤት ውጪ እንደሆኑና ከ9000 በላይ የሚሆኑ ትምህርት ቤቶችም እንደተዘጉ በተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት የህፃናት መርጃ ድርጅት በምጻሩ ዩኒሴፍ ባወጣው አመታዊ ሪፖርት እንዳለው ከትምህርት ውጪ እንዲሆኑ ከተደረጉ ታዳጊዎች ውስጥ ከፍተኛ ቁጥር ያላቸው የሚገኙት በአማራ ክልል ሲሆን 4.4 ሚሊዮን ይሆናሉ። በመቀጠልም በኦሮሚያ ክልል 3.2 ሚሊዮን እንዲሁም በትግራይ ክልል ደግሞ 1 ሚሊዮን ይሆናሉ። በኢትዮጵያ የትምህርት ዘርፉ በግጭት በተፈጥሮ አደጋዎችና በመፈናቀል ምክንያት ችግር እንደገጠመው ዩኒሴፍ አመልክቷል። በሀገሪቱ ከ10000 በላይ የሚሆኑ ወይም 18 በመቶን የሚወክሉ ትምህርት ቤቶች በግጭትና በአየር ንብረት አደጋዎች ጉዳት ደርሶባቸዋል። ይህም ደህንነት የተጠበቀና በስራ ላይ የሚገኝ የትምህርት አገልግሎት ተደራሽነት እንዲቀንስ አድርጓል ሲል ድርጅቱ ባወጣው ሪፖርት አክሏል። የሚኒስትሩ የትምህርት ፕሮግራሞችና ጥራት ማሻሻያ መምሪያ ኃላፊ ዶክተር ዮሐንስ ውጋሶ የዩኒሴፍ መረጃ አወሳሰድ ሂደት የተለየ መሆኑ ለቁጥሩ ከፍ ማለት ምክንያት ሊሆን እንደሚችል ለአሜሪካ ድምጽ ተናግረዋል።
ጥቅምት ወር ላይ አሰስመንቱን ሰራ በአብዛኛው ትልቁን ሼር የሚይዘው የተፈጥሮና ሰው ሰራሽ አደጋ ነው። ሰው ሰራሽ ደግሞ የምንላቸው በተለያዩ አካባቢዎች ላይ የሚከሰቱ ግጭቶች ናቸው። ኦቨር ኦል ዳታችን የሚያሳየው ወደ 7 ሚሊዮን ገደማ ህጻናት አሁንም ወደ ትምህርት ቤት አልመጡም የሚል ነገር ግን ወደ ትምህርት ቤት ያልመጣን አውቶቡስ ይላሉ። የጠቀሽልን 9.5 ሚሊዮን የሚለው እኛ መረጃ ላይ የለም። ይሄ የ2.5 ሚሊዮን ልዩነት እንዳለው ፊል አደርጋለሁ። ከእኛ ጋር አብረ ሆኖ የተሰራ አይደለም። አይደለም እንደነገርኩሽ የነሱ የሚወስዱት ዴፊኒሽን እና እኛ የምንጠቀመው ዴፊኒሽን የተለያየ ነው። እነሱ ትምህርት ቤት ያለውንም ልጅ እንደ ለአደጋ አለው ሊያቋርጥ ይችላል የሚለውን በሙሉ እንደ አቋራጭ ተማሪ አድርገው የሚወስዱበት የአሰራር ስልት አላቸው። ምናልባት በዛ መንገድ ተጠቅመው ሊሆን ይችላል። የኛ መረጃ ግን ያንን አያሳይም። አለማሳየቱ ብቻ ሳይሆን every time ትምህርት ቤቶች ፋንክሽን እያደረግናቸው ነው እየሄድን ያለ ነው። ስለዚህ ምናልባት መረጃ የሚወሰድበት አመት ረጅም ጉዞ ስለሚወስድ እነሱ ጋር ሪል ታይም ዳታ ስላልሰበሰቡ ሊሆን ይችላል ብያለሁ።
ባለፈው መስከረም በአማራ ክልል ምስራቅ ጎጃም 2 መምህራን ተገድለዋል። ይህም በአካባቢው በትምህርት ዘርፍ በተሰማሩት ላይ ፍርሃት እንደፈጠረ ተነግሯል። የአካባቢው አስተዳደር ስም ሳይጠቀስ በአማራ ሕዝብ ስም የሚምሉ ያላቸው ቡድኖችን ለግድያው ተጠያቂ አድርጓል። በአማራ ክልል የሚንቀሳቀሱ አማጺ ቡድኖች መምህራንን ኢላማ ለማድረጋቸውን አስታውቀዋል። ትምህርት ቤት መከፈቱን የሚቃወሙት ለተማሪዎቹና ለማህበረሰቡ ደህንነት ነው ሲሉም አስታውቀዋል። ይህ በእንዲህ እንዳለ እስካለፈው ህዳር ወር መጨረሻ ድረስ በኦሮሚያ ክልል ከ9 ሚሊዮን በላይ ሰዎች በወባ መያዛቸውንና 1267 ደግሞ መሞታቸውን ይኸው የዩኒሴፍ ሪፖርት አመልክቷል። ይህም በመላ ሀገሪቱ በበሽታው ህይወታቸውን ካጡት ውስጥ 40.9% ሲሆን በአማራ 23.5%፣ በደቡብ ኢትዮጵያ 9.1% እንዲሁም በደቡብ ምዕራብ ደግሞ 7.5% መሆኑን አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ጥቁር አሜሪካውያን የጋና ዜግነት እያገኙ ነው። ጋና በመላው ዓለም የሚገኙ ጥቁሮችን ወደ ሀገሯ እንዲመጡ በመጋበዝ ላይ ስትሆን በቅርቡም 524 ለሚሆኑና በአብዛኛው ጥቁር አሜሪካውያን ለሆኑ ሰዎች ዜግነት ሰጥታለች። ጋና ከ5 ዓመታት በፊት የመመለስ ዓመት የሚል ተነሳሽነት ከጀመረች ወዲህ የተሰጠ ከፍተኛው የዜግነት ቁጥር መሆኑም ታውቋል። ተነሳሽነቱ የመጀመሪያዎቹ አፍሪካውያን በባሪያ ፍንገላ በ1619 ዓ.ም ወደ አሜሪካ የመጡበትን 400ኛ ዓመት ለማሰብ ያለመ ነው። ከረጅም ጊዜ በፊት የተሰበረው ቁርኝት መልሶ በመጠገኑ ሰዎች እጅግ ሲደሰቱ መስተዋሉን የአሶሴትድ ፕሬስ ዘገባ አመልክቷል። በዜግነት አሰጣጥ ስነ ስርዓት ላይ አንዳንዶች የጋናን ባንዲራ በማውለብለብ በደስታ ሲያለቅሱም ተስተውሏል። ለመጀመሪያ ጊዜ በአሜሪካ ሳሉ ያልተሰማቸው ደስታና የማንነት ስሜት እንደተሰማቸው አንዳንዶቹ ተናግረዋል። የደቡብ ኮሪያ መርማሪዎች ተከሳሹን የአገሪቱን ፕሬዝዳንት ዮን ሶክ ዩል በቁጥጥር ስር ለማድረግ የነበራቸውን ሙከራ አቁመዋል። መርማሪዎቹ ሙከራውን የተውት ፕሬዝዳንቱን ከመኖሪያ ቤታቸው ለመያዝ ያደረጉት ሙከራ በጠባቂዎቻቸው በመገታቱ ነው። የሀገሪቱ ሕግ አውጪ ምክር ቤት ፕሬዝዳንቱን ከስራቸው ያገደ ሲሆን የመያዣ ትዕዛዙ ተግባራዊ የሚደረግ ከሆነ ዮን ሶክ ዩል በደቡብ ኮሪያ ታሪክ የተያዙ የመጀመሪያው ፕሬዝዳንት ይሆናሉ። ባለፈው ወር የማርሻል ሕግ ያወጀው ሀገሪቱን ወደ ወታደራዊ አስተዳደር ለመቀየር የሞከሩት ፕሬዝዳንቱ ከፍተኛ ተቃውሞ ገጥሟቸው ሀሳባቸውን ወዲያው እንዲተዉ ተገደዋል። በዚህም እስራት ወይም የከፋ የሞት ቅጣት ይጠብቃቸዋል። 20 የሚሆኑ መርማሪዎችና 80 የሚሆኑ ፖሊሶች መኖሪያ ግቢያቸው ገብተው ፕሬዝዳንቱን ለመያዝ ሲሞክሩ 200 የሚሆኑ ወታደሮችና ጠባቂዎቻቸው ገጥተዋቸዋል። በሁለት ወገኖች መካከል ድርድር ተሞክሮ ሳይሳካ በመቅረቱ መርማሪዎችና ፖሊሶች ወደ መጡበት ተመልሰዋል። የሚያዣ ትዕዛዙ የቀን ገደብ ሰኞ የሚያበቃ ሲሆን ፕሬዝዳንቱ ራሳቸው ለመከላከል እንደሚፋለሙ ዝተዋል። የበንዲን ዳለ የሚያጃ ተዛዙ የቀን ገደብ በሚያከትምበት ሰኞ ለት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኮሪያዎቻቸው ጋር ለመነጋገር ሶል እንደሚገቡ ታውቋል። ደቡብ ኮሪያ የፖለቲካ ጉዳይ ላይ አስተያየት ሰጥታ የማታቀው ሰሜን ኮሪያ ዮንን ለመያዝ በሚደረግ ጥረት ምክንያት ሶል የፖለቲካ ቀውስ ውስጥ ገብታለች ሲሉ የሀገሪቱ የመንግስት መገናኛ ብዙሃን አስታውቀዋል። አርማጮችና ተመልካቾቻችን ለሰዓቱ ያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ጽዮን ልመልሳችሁ። ስመንሽ ቆየን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ ገጻችን @voiamharic በ ዩቲዩብ ገጻችንም ላይ በተመሳሳይ @voiamharic በቀጥታ ስርጭት እየተላለፈ ይገኛል። በነገራችን ላይ አድማጮች በትዊተርም #voiamharic ወይም በኤክስ ማህበራዊ ገጻችን ላይ እንገኛለን። አስተያየትና ጥቆማ ካላችሁ አድርሱን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። እዚህም ዋሽንግተን ዲሲ እንዲሁም በመላው በኢትዮጵያም ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እናልፋለን። በአብይ ርዕስ ዘገባችን የምናልፈው ኢትዮጵያ በሶማሊያ የሰላም ማስከበር ተግባር ላይ በሚኖራት ተሳትፎ ዙሪያ ቀጣይ ውይይቶች እንደሚደረጉ ዛሬ የውጭ ጉዳይ ሚኒስቴር ገልጿል። ሶማሊያ በበኩሏ የአዲሱን ተልኮ ስብጥር ለማጠናቀቅ ጥረት እየተደረገ እንደሆነና ኢትዮጵያ ለተልኮ ወታደሮችን ለማበረከት ያቀረበችውን ጥያቄ ከግምት ውስጥ እንደምታስገባ አስታውቃለች። የኢትዮጵያ መንግስት ከፍተኛ ልዑክ ከሶማሌ ባለስልጣናት ጋራ በአዲሱ የአፍሪካ ህብረት ተልኮ ወይም የሶማሌ ተልኮ ኢሶም ዙሪያ በመቀደሾ መወያየቱንና ቀጣይ ውይይት እንደሚኖርም የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ አስታውቋል። በቅርቡ በአንካራ መሪዎቻቸው የደረሱትን ስምምነት ተከትሎም ሁለቱ ሀገራት የሻከረ ግንኙነታቸውን ለማደስ ጥረት እየተደረገ እንዳለም አስታውቀዋል። የኢትዮጵያ ጦር በሶማሊያ የመቀጠሉ ጉዳይ ግን እልባት አላገኘም። መግለጫውን የተከታተለው ኬኔዲ አባተ ነው፣ ዝርዝሩን ይነግረናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ አርብ ታህሳስ 25 ቀን በሰጡት ጋዜጣዊ መግለጫ በአንካራው ስምምነት መሰረት የኢትዮጵያና የሶማሊያ ግንኙነት እንዲታደስ በጋራ እየሰራን እንገኛለን ብለዋል። የሁለቱ ሀገራት ከፍተኛ ባለስልጣናት ጉብኝቶችም የዚሁ አካል እንደሆኑ ገልጸዋል። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራ ልዑክ ትናንት በሞቃዲሾ ከሶማሊያ ባለስልጣናት ጋር መወያየቱንም የገለጹት ቃል አቀባዩ የውይይቱ ዋና ትኩረት ነበር ያሉትን አብራርተዋል።
ውይይቱ ባለፈው ሳምንት በአዲስ አበባ የተካሄደው ውይይት ቀጣይ ሲሆን የልዑካን ቡድኑ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሶማሊያ ፕሬዚዳንት የተላከ መልእክት አድርሷል። ቡድኑ በቆይታው ፍሬያማ ውይይት ያደረገ ሲሆን በተለይም ኢትዮጵያና ሶማሊያ በኤዩሶም ተልእኮ ተልእኮውን ውጤታማ ለማድረግ በትብብር ለመስራት የተስማሙበት ነው።
የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በኢትዮጵያ መከላከያ ሚኒስቴር የተመራው ልዑክ ያደረገው የትናንቱ የሞቃዲሾ ጉብኝት ታህሳስ 2 ቀን የአንካራው ስምምነት ከተፈረመ በኋላ የተገኘውን ለውጥ ለማስቀጠል እየተደረጉ ያሉ ጥረቶች አካል ነው ብሏል። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራውና የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ያሉበት የኢትዮጵያ ልዑካን ቡድን በሶማሊያ ይፋዊ የሥራ ጉብኝት ያደረገው አዲሱ የአፍሪካ ህብረት ተልእኮ ኤዩሶም በሶማሊያ ኃላፊነቱን መረከቡ በተገለጸ ማግስት ነው። ለአዲሱ ተልእኮ የወታደር መዋጮ የሚያደርጉ ሀገራት የመጨረሻ ዝርዝር በይፋ ባይታወቅም በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 2767 መሰረት ኤዩሶም ከአውሮፓውያኑ ጥር 1 ቀን 2025 ጀምሮ ስራውን ጀምሯል ሲሉ በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልእኮ ኃላፊ ሙሐመድ ኤል አሚኒ ሱፍ በእለቱ ባወጡት መግለጫ አስታውቀዋል። ኢትዮጵያ ከተገንጣዩዋ የሶማሊያ ራስ ገዝ አስተዳደር አስተዳደር ሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ስምምነት አምራይ ተቃወመችው። ሶማሊያ የመግባቢያ ስምምነቱን እስካልሰረዘች ድረስ ኢትዮጵያ በኤዩሶም ተልእኮ እንደማትሳተፍ አቋም ይዛ ቆይታለች። የኢትዮጵያና የሶማሊያ መሪዎች በአገሮቻቸው መካከል ያለውን ውጥረት ለማርገብ በቅርቡ በአንካራ ከተስማሙ በኋላም ቢሆን በሶማሊያ ሰላም የማስከበር ተልእኮ ውስጥ ለአመታት ከፍተኛውን ሚና ስትጫወት የቆየችው ኢትዮጵያ በዚህ ተሳትፎዋ የመቀጠሏ ጉዳይ እልባት አላገኘም። በዛሬው መግለጫ ላይ ኢትዮጵያ በኤዩሶም ተልእኮ ውስጥ ትሳተፋለች ወይስ አትሳተፍም በሚል የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባዩ በጉዳዩ ላይ በከፍተኛ ባለስልጣናት ደረጃ ውይይት እንደሚደረግ ገልጸዋል።
ከጥቂት ሳምንታት በፊት የነበረው መንፈስ ሌላ ነበር። ከቅርብ ጊዜ ወዲህ ግን ያለፈው ሳምንትም የሶማሊያ ስቴት ሚኒስትር እዚህ መጥተዋል። አጣፋይ ውይይትም በትናንትናው ዕለት በሞቃዲሾ ተካሂዷል። በቅርቡም በከፍተኛ ባለስልጣናት ደረጃ አዲስ አበባ ላይ ተመሳሳይ ውይይት ለማድረግና በጉዳዩ ዙሪያም የበለጠ ለመወያየት እዚህ አዲስ አበባ ላይ ቀጠሮ የተያዘበት ጉዳይ ነው።
ሶማሊያ በበኩሏ የመከላከያ ሚኒስትሯ አብዱል ቃድር መሐመድ ኑር የኤዩሶም ተልእኮ ስብጥርን ለማጠናቀቅ እየተደረገ ያለውን ጥረት በትናንቱ የሞቃዲሾ ውይይት ላይ ማብራራታቸውን በዛሬው መግለጫው አመልክታለች። መግለጫው ኢትዮጵያ ለኤዩሶም ተልእኮ ወታደሮችን ለማበርከት ያቀረበችውን ጥያቄ ከግምት ውስጥ ለማስገባት የሀገራቸው ፌዴራል መንግስት ፈቃደኛ መሆኑን ሚኒስትሩ ገልጸዋል ብሏል። የሶማሊያ ባለስልጣናት በኤዩሶም ስር የሚሰለፉ አስፈላጊ 11,000 ወታደሮች ችን ከዩጋንዳ፣ ጅቡቲና ኬንያ ማግኔታቸውን የገለጹ ሲሆን ከአባይ ውሃ ተቃቀም ጋር በተገናኘ ከኢትዮጵያ ጋር ለመግባባት ውስጥ የምትገኘው ግብጽም በሶማሊያ የአፍሪካ ህብረት ተልእኮ ስር ወታደሮቿን እንደምታሳትፍ በውጭ ጉዳይ ሚኒስትሯ በኩል ገልጻለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ መግለጫ ሲሰጡ በኢትዮጵያና በሶማሊያ ባለስልጣናት መካከል በተደረጉ ሰሞናዊ ውይይቶች አልሻባብን ለመዋጋት የሚደረጉ ጥረቶችን ለማጠናከር መግባባት መኖሩን ጠቅሰው የአዲሱ ተልእኮ ስምሪት ግን ጥንቃቄ ያሻዋል ብለዋል።
የጋራ ጠላት የሆነውን አሸባሪውን አልሸባብ በጋራ ለመዋጋት እየተደረገ ያለውን ጥረት ለማጠናከር ከመግባባት ላይ ተደርሷል። ከድራት ሚስ በኋላ የሚኖረው የኃይል ስምሪት ኢትዮጵያ በጥንቃቄ በተሞላበት መንገድ እንዲሆን ትፈልጋለች።
ቃል አቀባዩ ከመግለጫቸው በኋላ በዋናነት ሶማሊያን የተመለከቱ በርካታ ጥያቄዎች ተነስተውላቸው ነበር። ከሶማሊላንድ ጋር የተደረሰውን የመግባቢያ ስምምነት እጣ ፈንታ ጨምሮ በብዙ ጉዳዮች ላይ ለተነሱላቸው ጥያቄዎች ግን መልስ አልሰጡም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትንታኔው መጽሔት ዝግጅታችን ስናልፍ በመግቢያችን ላይ እንዳስተዋወቅናችሁ በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ዛሬ ምልክቶች መታየታቸውን የከርሰ ምድር ጥናት አስታውቋል። በክልሉ አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ ያስታወቀው ተቋሙ ከአጭር ቪዲዮ ጋር ባጋራው መረጃ የገለጸ ሲሆን በፈንታሌ ወረዳም ጭስ ሲወጣ የሚያሳይ ቪዲዮ አጋርቷል። በዛም አያይዞ በአስታወቀው አጭር መረጃ በክልሉ ዳላንቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት መከሰቱን አመላክቷል። ከዚህ ጋር በተያያዘ የአሜሪካ ድምጽ ሰሞኑን ሰፋ ያለ ዘገባ ያሰናዳ ሲሆን ይህም በኢትዮጵያ ያሉት አብዛኞቹ ህንጻዎች በዲዛይን ወቅት በሚፈጠር ክፍተትና በግንባታ ጥራት ጉድለት የተነሳ ለርዕደ መሬት አደጋ የተጋለጡ እንደሆኑ የአዲስ አበባ ዩኒቨርሲቲ ባለሙያዎች ተናግረዋል። ኢትዮጵያ ከ1976 ዓ.ም ጀምሮ ህንጻዎች ርዕደ መሬትን እንዲቋቋሙ በሚያስችል መልኩ ዲዛይን እንዲደረጉ አስገዳጅ የህንጻ ኮድ ብታዘጋጅም መስፈርቱን ከመከተል አኳያ ክፍተቶች እንዳሉም እነኚሁ ባለሙያዎች ተናግረዋል። መንግስት በበኩሉ በህንጻዎች ግንባታ ወቅት መስፈርቱ እንዲተገበር ጥብቅ ክትትል እየተደረገ መሆኑን ገልጿል። ህንጻዎቹም የተወሰነ የርዕደ መሬት መጠንን የመቋቋም አቅም አላቸው ሲልም መከራከሪያ ሐሳብ አቀርቧል። በዚህ ጉዳይ ላይ ሰፋ ያለ ዘገባን ያሰናዳ ነው ገዘገባውን ያሰናዳው ገብረ ሚካኤል ገብረ መድን ነው። ዝርዝሩን እንደሚከተለው ያቀርባል።
በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ዛሬ ምልክቶች መታየታቸውን የከርሰ ምድር ጥናት አስታወቀ። በኢትዮጵያ አፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ የኢትዮጵያ ከርሰ ምድር ጥናት ተቋም ዛሬ አርብ በፌስቡክ ገጹ ላይ ከአጭር ቪዲዮ ጋር ባጋራው መረጃ አስታውቋል። ተቋሙ በአዋሽ ፈንታሌ ጭስ ሲወጣ ከመያሳየው የቪዲዮ ምስል ጋር ባጋራው መረጃም ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁን ሰዓት በአፋር ክልል ዱለቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ብለዋል። በዚህ ምክንያት ባለስልጣናት ነዋሪዎችን ወደ ግዚያዊ መጠለያ እንዲያዟውሩ ማድረጋቸውን የሀገር ውስጥ ብዙሃን መገናኛ ዘግበዋል። በመንግስት የሚደገፈው ፋና ብሮድካስቲንግ በአፋር ክልል የጋቢ ረሱ ዞን ዋና አስተዳዳሪ አብዱ አሊን ጠቅሶ ባወጣው ዘገባ በአካባቢው ነዋሪዎች ላይ ጉዳት እንዳይደርስ ነዋሪዎችን ወደ ግዚያዊ መጠለያ የማጓጓዝ ሥራ እየተሰራ መሆኑን ጠቅሰዋል። ፍንዳታ ለመሆኑ በእርግጠኝነት መናገር ባይቻልም ባለስልጣናት ጥንቃቄ ማድረግን መርጠዋል ሲሉ የኢትዮጵያ የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ማስታወቃቸውን ደግሞ ሮይተርስ ዘግበዋል። ከአንዳንድ ስፍራዎች ሰዎች መውጣት መጀመራቸውንና በትንበያው መሰረት ሰዎችን ስርዓት ባለው መንገድ እንደሚያስወጡም ኮሚሽነሩ ጨምረው አስታውቀዋል። አካባቢው ባለፉት ጥቂት ወራት ውስጥ የመሬት መንቀጥቀጥ ሲስተዋልበት ቆይተዋል። ይኸው በተከታታይ እየተስተዋለ ያለው ርዕደ መሬት በህብረተሰቡ ዘንድ ስጋት መፍጠሩ አልቀረም። በተለይም ከህንፃዎች ደህንነት ጋር ተያይዞ የሚነሱ ጥያቄዎች አሉ። የአሜሪካ ድምፅ ይህን ጥያቄ መነሻ በማድረግ የተለያዩ ባለሙያዎችን አወያይቷል። በአዲስ አበባ ዩኒቨርሲቲ የሲቪልና የአካባቢ ምህንድስና መምህር ዶክተር ኢሳያስ ገብረ ዮሐንስ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህንፃዎች ዲዛይን ርዕደ መሬትን እንዲቋቋም ተደርጎ እንዲሰራ አስገዳጅ የህንፃ ኮድ መስፈርት እንዳለ ተናግረዋል።
የመሬት መንቀጥቀጥን መቋቋም እንዲችሉ ተደርገው ዲዛይን መደረግ ይችላሉ ሚል ጋይድ ነው የሚሰጠን ይሄ ኮድ።
በኢትዮጵያ ይህ የህንፃ ኮድ ለመጀመሪያ ጊዜ የወጣው እንደ አውሮፓውያኑ አቆጣጠር በ1983 ማለትም በኢትዮጵያ አቆጣጠር በ1976 ዓ.ም ገደማ ሲሆን ከ10 እስከ 20 ዓመት ባሉት ጊዜያት እየተከለሰ ይወጣል ብለዋል። በመሆኑም ቀጣዮቹ የህንፃ ኮዶች በ1988 ዓ.ም ገደማ እንዲሁም በ2008 ዓ.ም አካባቢ መውጣታቸውን የተናገሩት ዶክተር ኢሳያስ አሁን ደግሞ በቅርቡ ቀጣዩ የተሻሻለ የህንፃ ኮድ ይወጣል ብለዋል። ለተለያዩ አካባቢዎች የተለያዩ የህንፃ ኮዶች እንዳሉም ባለሙያው አብራርተዋል።
ፎርማል ሆኖ የወጣው በ1985 የወጣው የህንፃ ኮድ ነው። አዲስ አበባን ለምሳሌ ከወሰድን ኤክስፔክት የሚደረገው የቤድሮክ አክሰለሬሽን አዲስ አበባ 0.05 ጂ ማለት ግራውንድ ግራቪቴሽናል አክሰለሬሽን እንደማለት ነው። በዛ ሪፈረንስ ነው የምጠቀሰው። ይህን ያክል ይመጣል ተብሎ ስለሚጠበቅ በአዲስ አበባ ህንፃዎቹ ለዚህ እንዲቋቋሙ ተደርገው ዲዛይን መደረግ እንዳለባቸው ያስቀምጣል። ባለው ሁኔታ ደግሞ ተሻሽሎ አዲስ አበባ ኤክስፔክት የሚደረገው የመሬት መንቀጥቀጥ መጠን 0.05 ጂ መሆኑ ቀርቶ 0.1 ጂ ነው እጥፍ ነው የሚል ፋይንዲንግ ወጣው ማለት ነው።
በተጨባጭ ግን እነዚህን ኮዶች ከመከተል አኳያ በህንፃዎች ስራ ላይ ክፍተቶች መኖራቸውን አመልክተዋል።
እንደ አዲስ አበባ ዩኒቨርሲቲ በርካታ ህንፃዎች ለግምገማ ይመጣሉ ወደኛ። ስለዚህ መልሰን ስንፈትሽ አንዳንድ የዲዛይን ግድፈት የምናገኝባቸው ይኖራሉ። ከህንፃ ከኮንስትራክሽን ሲገነባ ደግሞ ከማቴሪያል ጥራት ጉድለት፣ ከግንባታ ጥራት ጉድለት ይሄ የሚጠበቀውን የደህንነት መጠን የማይጠብቁ በርካታ ህንፃዎች ይመጣሉ ወደኛ። ሀገራችን ውስጥ በተለይ ደግሞ አዲስ አበባ በርካታ ህንፃዎች ነው የሚገነቡት። ስለዚህ የግንባታ ጥራት ጉድለት ደግሞ በበርካታው ይታያል። አንዳንድ የምናያቸው ምልክቶች እንግዲህ ጀነራላይዝ ለማድረግ ይከብዳል፣ ግን ምልክቶቹ ለመጥቀስ ያክል አንዳንድ ህንፃዎች እንኳን የመሬት መንቀጥቀጥ መጥቶ ለራሳቸው ክብደትና ሰው ገብቶ ለሚሰጡት ግልጋሎት ብቻ መሸከም አቅቷቸው የሚወድቁ ህንፃዎች አሉ ከተማችን ውስጥ ምንም አይነት የመሬት መንቀጥቀጥ ሳይመጣባቸው። ስለዚህ ቢመጣ ምን ያክል ችግር ሊፈጠር እንደሚችል አመላካች ነገሮች አሉ።
የርዕደ መሬት ተመራማሪው ፕሮፌሰር አታላይ አየለም በዚህ ሀሳብ ይስማማሉ።
ኮዶች እንዳልተከበሩ 100% እንደማይከበሩ በተለያየ ምክንያት እኛ ሀገር ብቻ ሳይሆን ሌላም ሀገር ያለ ችግር ስለሆነ እና ዝም ብሎ ኮድ ይጸድቃል ዲዛይን ዝም ብሎ ይጸድቅና ቤት ተጠርቆ ቢሰራ በአንዳንዱ ነው አይቶ መናገር ይቻላል። አዲስ አበባ ውስጥ እንደሚያድጉ ፎቆች ምታዎች ስናይ ማለት ነው እና ሁሉም አዲስ እኩል ነው አዲስ አበባ ውስጥ አሁን ግን ፈተናው የሚመጣው አንድ ቀን ያንን የሚፈትን የመጣ ጊዜ እንግዲህ ያትኛው መሀንዲስ በትክክል እንደሰራ ያትኛው እንዳልሰራ የሚታይበት ጊዜ ይሆናል ማለት ነው። ከጉዳት ጋር ማለት ነው አለመታደጉም። ግን አሁን ያለው ነባራዊ ሁኔታ ያ እንዳልሆነ ምንም ግልጽ ነው።
በተለይም የዲዛይን ክፍተትና የግንባታ ጥራት ጉድለት አንድ ላይ ሲገናኙ ጉዳቱ የከፋ ነው የሚሉት ዶክተር ኢሳያስ ገብረ ዮሐንስ ከዚህ አኳያ ሲታዩ አብዛኞቹ የሀገሪቱ ህንጻዎች የርዕደ መሬት ተጋላጭነት ስጋት አለባቸው ይላሉ።
1983 በፈረንጆች አቆጣጠር በፊት የሰራናቸው ህንጻዎች ለመሬት መንቀጥቀጥ ተጋላጭ ናቸው። በ1983 እና በ1995 የተሰሩት ተጋላጭ ናቸው። በ2015 እና በ1995 የተወሰነ የመሬት መንቀጥቀጥ የመቋቋም አቅም ቢኖራቸውም ከሚጠበቀው በታች ነው አቅማቸው። ምክንያቱም የሚጠበቀው ከፍ ያለ ነው፣ እነሱ ደግሞ የመቋቋም አቅማቸው ደግሞ ዝቅ ያለ ነው። ስለዚህ እነዚህ ሁሉ መጠኑ ሊለያይ ይችላል፣ የተለያየ የስጋት ደረጃ ይኖራቸዋል። ግን ሁሉም በስጋት ላይ ያሉ ተብለው የሚታሰቡት ናቸው።
የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ከዚህ ቀደም በሕገ ወጥ መንገድ የተሰሩ ጥቂት ህንጻዎች ከርዕደ መሬት ጋር ያልተያያዘ የመፍረስ ችግር እንደገጠማቸው አውስቶ ሕጋዊ አካሄድን ተከትለው በሚሰሩት ህንጻዎች ላይ ግን ተገቢውን ቁጥጥርና ክትትል ይደረጋል ብለዋል። አሁን ያሉት ህንጻዎችም የተወሰነ መጠን ያለው የርዕደ መሬት ንዝረትን መቋቋም እንደሚችሉ የባለስልጣን መስሪያ ቤቱ ዋና ዲሬክተር ኢንጂነር መስፍን ነገው ለአሜሪካ ድምጽ ገልጸዋል።
አማካሪዎች ይህን ዲዛይን ወይም ደግሞ ዲዛይን የሚሰራ አካል እንደዛ ኮድ መሰረት ነው ዲዛይን የሚያደርገው። እሱ ደግሞ በማዘጋጃ ቤትና አንዳንድ ቦታ ላይ ዞን ላይ ባለው መዋቅር እየጸደቀ ነው ወደ ስራ የሚሄደው። በጸደቀው መልክ ደግሞ መተግበሩን ቁጥጥርና ክትትል ይደረጋል። መጨረሻ ላይ ልክ የግንባታ ፍቃድ እንደሚሰጠው የመጠቀሚያ ፍቃድ የሚያገኘው በዲዛይኑ መሰረት ማለቁ ከተረጋገጠ በኋላ ነው። እንደ ተቆጣጣሪ ባለስልጣን እና አሁን ባደረግነው ጀነራል አሰስመንት እኛ ህንጻዎቻችን በተለይ ከሰባት ምናና ከዛ በታች ባሉት ማግኒቲዩድ መቋቋም የሚችሉ ናቸው ብለን ነው የምናስበው። በተለይ ተለቅ ተለቅ ያሉ የአቅም ያላቸው ከተሞች ውስጥ የተገነቡ ግንባታዎች በባለሙያና በስታንዳርዱ ስር የሄዱ እና አልቀው ወደ ስራ የገቡ ቢልዲንጎች እኔ እርግጠኛ ነኝ ይቋቋማሉ ብዬ አምናለሁ።
ከቅርብ ጊዜ ወዲህ የርዕደ መሬቱ መደጋገም ግን ራሱን የቻለ ችግር ሊያስከትል እንደሚችል ኢንጂነር መስፍን ተናግረዋል።
ግን አሁን ባለው አንደኛ እንትኑ ፍሪኩዌንሲ ጨምሯል። እንደዚህ አይነት ደግሞ ከማግኒቲዩም በላይ አንድ ህንጻ ላይ ተደጋጋሚ እንትን ሲል ፋቲግ ይፈጥራል። ሶ የተደጋገመ ሲሄድ የመጎዳት እንትኑ ሊኖር ይችላል። ይሄ ደግሞ በሀገር ደረጃ በዚህ ሰዓት በተለይ ከዚህ ከሁለት ወር ወዲህ ሁለት ግብረ ኃይል ተቋቁሞ እየሰራ ነው።
የተቋቋሙት ሁለት ግብረ ኃይሎች የርዕደ መሬቱን ሁኔታ እየተከታተሉና እያጠኑ ለመንግስት ሪፖርት እንደሚያቀርቡ የገለጹት ኢንጂነር መስፍን የአደጋ ስጋቱን ለመቀነስ በህንጻዎች ግንባታ ወቅት ጥብቅ ቁጥጥር ማድረጋችንን እንቀጥላለን፣ ከዛም አልፎ ርዕደ መሬት ሲከሰት ምን መደረግ እንዳለበት እየተዘጋጀን ነው ብለዋል።
አንደኛው ከመከሰቱ በፊት ህዝቡን አዌር ማድረግ እና ፕሪፔርድነሱ ነው። ሲከሰት ደግሞ ኢመርጀንሲ ሪስፖንሱ ነው። እንዴት ሪስፖንድ ያደርጋል ህዝቡን። እንደገና ደግሞ ነን ገቨርንመንታል ኦርጋናይዜሽን እና ገቨርንመንታል ኦርጋናይዜሽን
መንግስታዊ ያልሆነ ተቋማት
ምላሽ ይሰጡታል። ቢከሰት እንዴት ኮኦርዲኔትድ ሆኖ ሪስፖንድ ያደርጋሉ የሚል እሱን ስራ እንሰራለን ብለን አሁን እንቅስቃሴ ላይ ነን።
በህንጻ ግንባታ የሚታየው ችግር በኢትዮጵያ ብቻ ሳይሆን በሌሎችም ሀገራት የተለመደ ነው የሚሉት ዶክተር ኢሳያስ ደግሞ አገልግሎት እየሰጡ ካሉት ውስጥ የተመረጡ ህንጻዎች ርዕደ መሬትን እንዲቋቋሙ የማጠናከሪያ ስራ ሊሰራላቸው እንደሚገባ ያስረዳሉ።
ምን ይደረጋል? ሀገራት እነዚህም አሴቶች ስጋት አላቸው ብለን ምንቷቸው አይደሉ። ግን ምን ይደረጋል? እንደ ያለን የሀብት መጠን ጥናት ተደርጎ ቅድመ ደረጃ ይወጣላቸዋል። የኛ ሀገር ኢኮኖሚ በሚመጥን መልኩ ሁሉንም ማጠናከር ስለማንችል በአንዴ ፕራዮሪቲ የምንለው ነገር ይወጣላቸዋል። ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ የእሳት አደጋ ማጥፊያ ተቋማት፣ እነዚህ በአንደኛ ደረጃ ነው ሁልጊዜ የሚቀመጡት። እነዚህም የማጠናከር ሂደት እንዲደረግላቸው ይደረጋል። እነዚህ ማጠናከሪያ መንገዶች ቴክኖሎጂው አለ፣ እውቀቱም አለ እኛ ሀገር።
ዶክተር ኢሳያስ ምክንያቱን ሲያስረዱም እንዲህ ብለዋል።
ለምሳሌ አዲስ አበባ ውስጥ አድርገውና
በመሬት መንቀጥቀጥ አደጋ ችግር ቢደርስ የተወሰኑ ህንፃዎች ችግር ሊያጋጥማቸው ይችላል። ከዚህ ጋር ተዛማጅ የሆኑ ነገሮች ደግሞ ሰው ይጎዳል። ግን ልክ የተጎዳ ሰው ይዘው ወደ ሆስፒታል ነው የምትሄደው። ችግር እንኳን ቢያጋጥም ሁልጊዜ ሆስፒታሎች ከአደጋ በኋላ ፕሮፐርቲ ፋንክሽን ማድረግ ስላለባቸው ማለት ነው። ከእርስክዌክ በኋላ የእሳት አደጋ የመከሰት እድሉ ከፍተኛ ነው። ማደያዎች ይኖራሉ። እንደነዚህ እሳት ስለሚነሳ እሳቱን ደግሞ ለማጥፋት የእሳት አደጋ ተቋማቶቻችን አሁንም ሴፍ እና ሳውንድ መሆን አለባቸው፣ እንዲደርሱ ማለት ነው። አደጋ ከተከሰተ በኋላ ቶሎ መድረስ ስላለባቸው እንደዚህ እያደረግ ኢንፍራስትራክቸሮቹ ያላቸውን አቅም ማጎልበት ይቻላል። ቀስ በቀስ ኢኮኖሚው በፈቀደው ልክ።
በዚህ ሀሳብ የሚስማሙት ኢንጂነር መስፍንም ርዕደ መሬቱ እየተደጋገመ ስለሆነ ቅድሚያ የሚያስፈልጋቸውን ህንፃዎች በመለየት ይህን አካሄድ እንከተላለን ብለዋል።
በተለይ ፐብሊክ ስፔስ የሆኑ ወይም ደግሞ ፐብሊክ ቢልዲንጎች ያልከው ውስጥ የሚሄድኩ ጥናቱ ይለቅ እንጂ በመንግስት በኩል መተግበሩ ችግር አሁን አለ ብዬ አላምንም። በተለይ ትልልቅ ከተሞች ላይ አሁን የኮሪደር ልማትም ጋር ተያይዞ ይህንንም አንድ ላይ ያጣምረን የምንሄድበትን ስትራቴጂ እናስቀምጣለን። አሁን ችግር ስመጣ ሁሉን በአንድ ያትፈታል። ግን የትኛው ነው ፕራዮሪቲ የሚሰጠው፣ እንዴት ከምሰራ ጀምረን የት እንጨርሳለን የሚለውን ጉዳይ አሁን ኦልሬዲ ባለሙያ ቡድን እየተጠና ስለሆነ አሁን ያልከው አንድ ትኩረት መስካችን ነው።
ፕሮፌሰር አታላይ አየለ በበኩላቸው ኢትዮጵያ ለመሬት መንቀጥቀጥ የተጋለጠች መሆኗ ታምኖ ለጉዳዩ ትኩረት ይሰጥ ብለዋል።
በተለያየ እርከን ባሉ የመንግስት አካላት ኢትዮጵያ የመሬት መንቀጥቀጥ አደጋ ተጋላጭ የሆነች ሀገር በመሆኗ ይህ አይነት ነገር ሊከሰት ይችል በተለይ በጂኦግራፊ በካርታ የሄድ አካባቢ ነው የሚያዘወትር የሚለውን ይዞ የግንባታ ኮዶችን በመከለስ ያንን ነገር ሊቋቋም የሚችል የግንባታ ጥራትን መቆጣጠር ያስፈልጋል። አንዱ ይሄ ነው። ለህብረተሰቡ ግንዛቤ መስጠት ለምርምርና የመሳሪያ መግዣ ወይም ደግሞ እንደዚህ አይነት ነገር ለምርምር ተቋማት ድጋፍ ማድረግ ያስፈልጋል።
ዶክተር ኢሳያስ በዲዛይንና በግንባታ ወቅት የሚታዩትን ችግሮች ለመቅረፍ ጠበቅ ያለ አሰራር መከተል አስፈላጊ ነው ይላሉ።
ህንፃዎች በሚሰሩበት ወቅት ዲዛይኑ ላይ ተገቢ የሆነ እውቀት ያስፈልጋል። ተገቢ የሆነ ኮሚትመንት ያስፈልጋል። እነዚህን ነገሮች በጥራት ከተሰሩ በዲዛይን ደረጃ በተመሳሳይ መልኩ ደግሞ ይህን ዲዛይን ወደ ተግበራ የሚወስደው አካል በዋናነት ኮንትራክተር የምንለው እና ደግሞ ተቆጣጣሪው አካል ይህን ዲዛይን በትክክል ዲዛይን በተደረገበት መሰረት ወደ መሬት ማውረድ የግድ ይላል።
የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዲሬክተሩ ኢንጂነር መስፍን ነገው በበኩላቸው የሥነ ምግባር ጥሰቶችን ለመከላከል ከሙያ ማህበራት ጋር አብረን እንሰራለን፣ የግንባታ ዘርፉን ጥራት የበለጠ ለመቆጣጠርም አዲስ አዋጅ ከማርቀቅ ጀምሮ ልዩ ልዩ ዘመናዊ አሰራሮችን እየዘረጋን እንገኛለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሁን ደግሞ በተከታዩ ዘገባችን ወደ አክሱም ነው የምንወስዳችሁ። በአክሱም የሚገኙ ሴት ሙስሊም ተማሪዎች ሂጃብ ከመልበስ ጋር በተያያዘ የገጠማቸው ችግር በሶስት ቀናት ውስጥ እንዲፈታ የክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት ዛሬ በሰጠው መግለጫ አስታውቋል። መግለጫውን የተከታተለው ዘጋቢያችን ሙልጌታ አጽባህ ነው። የሴት ተማሪዎችንም አነጋግሮ ተከታዩን ዘገባ አሰናድቷል።
ለሶስት ሳምንታት የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አርብ ታህሳስ 25 ቀን 2017 ዓ.ም በሰጠው መግለጫ አስታወቀ። ምክር ቤቱ ዛሬ መቀለ ላይ የሰጠው መግለጫ በንባብ ያሰሙ ሐጅ መሐመድ ካህሳይ ፖሊስ ተማሪዎቹ ሂጃብ እንዳይለብሱ ጫና ፈጥሯል ብለዋል።
እዚ ናይ ሂጃብ ክልከላ መሰል ዜጋታ ናይ ውልቀ መሰል ጥሰትን ኸውን
የሂጃብ ክልከላ የዜጎችንና የግለሰቦችን መብት የሚጥስ ነው። ህገ መንግስቱን በትምህርት ሚኒስቴርና በክልላችን የወጡ ደንቦችንም የሚጥስ ነው። በማንኛውም መንገድ ግርግር ሊፈጥር የማይገባው ጉዳይ ነበር። ሳይረፍድ ቶሎ ምላሽ ማግኘት አለበት። ሃይማኖትን ለፖለቲካ መሳሪያ ለመጠቀም የሚሞክሩ በአንዳንድ ተቋማት የሚሰሩ ሰዎችን መንግስትና ህዝቡ እንዲያወግዛቸው እንዲሁም ተጠያቂ እንዲያደርጓቸው እንጠይቃለን።
باکسوم کتما یا اکسوم هلتنیا درجات مرتبیت یا سرولتنیا کفل یا متمارو سموان دیگلز یا الفلگج مسلم تماری با لفو تامتات یت اگر مشفنیا حجاب تتکما تمرتوان تکتاتلن دن برگلزا لالفو سوسا منتات گن ایه بمکل کلوا یت مرتگیزیوان ببیتی یا سالفچن دم تگن گلزا لج
ከዚህ በፊት 2015 2016 በሂጃብ ነው የተማርነው ያለፈው ሁለት ወር ከአንድ ሳምንት ምናምን በሂጃብ ነው የተማርነው እና ድንገት መጥተነው እናንተ ተማሪዎች ሂጃብ መልበስ የለባችሁም ብለው ትዕዛዝ ሰጡና ካልሆነ አውልቃችሁ መግባት ነው እንጂ መማር የለባችሁም የሚል ትዕዛዝ ሰጡና አሁንኛ በቃ ባለፈው 3 አመትን በጦርነት ምክንያት ቤታችን ቁጭ ብለናል አሁንም እንደዛ ያው ጊዜውም እየሄደ ነው ትምህርትም ያለፈን ነው አሰለተ ከመሆናችን ደግሞ የፈርሙን ቢያያለፈን ነው መስቴ እንዲሰጥልን እንጠይቃለን።
ሴት ሙስሊም ተማሪዎች ከትምርት ቤት ደንብ ልብሳቸው ጋራ ተመሳሳይ ቀለም ያለው የጸጉር መሸፈኛ ወይም ሂጃብ መጠቀም እንደሚችሉ ሀገር አቀፍ የትምርት ቤቶች መመሪያ እንደሚያዝ በመግለጫው ያስተዋወቀው የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ባክሱም አሁን እየተደረገ ያለው ግን መመሪያውን የሚጣረስ ነው ብሎታል። ባክሱም አራት ትምርት ቤቶች የሚማሩ 159 ሴት ሙስሊም ተማሪዎች ላለፉት 3 ሳምንታት ከትምርት ገበታ ውጪ እንደሆኑ ጠቅላይ ምክር ቤቱ ገልጿል። በዚሁ ጉዳይ ታህሳስ 23 ቀን 2017 ዓ.ም ተመረጠ መግለጫ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ክልል አክሱም ከተማ ሙስሊም ሴት ተማሪዎች ካለባበሳቸው ጋር በተገናኘ በተላለፈ መመሪያ አንድ ወር ገደማ ከትምርት ውጭ ሆነዋል ብሏል። የእምነቶች በጋራ የመኖር እሴት የሚሸረሽር ብሎ የጠራው ተግባር እንደሚያወግዝ የገለጸው ምክር ቤቱ ይህ በአስቸኳይ እንዲፈታ ጠይቋል። በጉዳዩ ከክልሉ ትምርት ቢሮ ከአክሱም ከተማ ከንቲባና የከተማዋ ትምርት ጽፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምርት ቤት የጾግር መሸፈኛ አድርገው እንዳይገቡ ከከለከሉ ትምርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትረሰ መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ባለፈው ሳምንት ሰጥተው ነበር። የክልሉ ትምህርት ቢሮ ለአክሱም ከተማ የትምህርት ጽፈት ቤት ታህሳስ 22 ቀን 2017 ዓ.ም በላከው ደብዳቤ የተማሪዎች ያለባበስ ስርዓት በተመለከተ ከትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ቅሬታ እንደደረሰው በመግለጽ አዲስ መመሪያ ባለ ጣበት አዲስ ክልከላ ይሁን አዲስ ጥያቄ ተቀባይነት የለውም ብሏል። ትምርት ቤቶችም በነባር ያለባበስ ስርዓት መቀጠል ይገባቸዋል ሲል ገልጾ ነበር። ነባር አሰራሩ ምን እንደነበረ ግን በደብዳቤው በግልጽ አላስቀመጠም። የአክሱም ሁለተኛ ደረጃ 10ኛ ክፍል ተማሪ ሆነች ለደህንነቷ ሲባል ስሟ እንዲገለጽ ያልፈለገች ተማሪ በበኩሏ ወደ ትምርት ቤት ከዚህ ቀደም ሂጃብ ለብሳ ትሄድ እንደነበረ ገልጻለች።
ስለ ሂጃባችን ስንማር ነበር። አሁንም ካለስረኛ ክፍል ስንጀምር ለስከን ሂጃባችን ስንማር ነበር። አሁን ከዚህ እንደምትሰላቅም ይሄ 3 ሳምንት ይዘዋችን ካልወለቀሽ አትገቡም ብለዋል። ወደ በሩ ከተጠጋን ደግሞ በፖሊስ ነው የምንያዘው። በቃ ወደዛ ግቢ እንኳን መሄድ አንችልም፣ በዛ ማለፍ እንኳን አንችልም ማለት ነው።
ከትምህርት ሚኒስቴር የህዝብ ግንኙነት ክፍልም ተጨማሪ ማብራሪያ ለማግኘት ጠይቀን ጉዳዩ የክልሉ ትምህርት ቢሮ ነው የሚመለከተው የሚል ምላሽ ሰጥቷል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለ።
በኢትዮጵያ የሚገኙ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደዚህ ወደ ዩናይትድ ስቴትስ ነው የምንመለሳችሁ። በአውሮፓውያኑ የዘመን መለወጫ ሰዎች በመቶበት የኒው ኦርሊንስ ሽብር ጥቃት ተጠርጣሪ ድርጊቱ በእስላማዊ መንግስት አሸባሪ ቡድን ተነሳስቶ ብቻውን የፈጸመው ይመስላል ሲል FBI ትላንት ሐሙስ አስታውቋል። ተጠርጣሪው የጦር ሰራዊት አባል ነበር። መርማሪዎች ላስ ቬጋስ ውስጥ በአሜሪካ ወታደር ይሽከረከር ከነበረው ሌላ የተሽከርካሪ ጥቃት ጋር የጥቃቶቹን መነሻ ምክንያትና ተያያዥ ሊሆኑ ይችላሉ በሚሉ ነባር ዙሪያ ምርመራዎች ቀጥለዋል። የዋይት ሃውስ ዘጋቢያችን ፓትሲ ውዳ ክሷራ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
ኒው ኦርሊንስ ውስጥ አሽከርካሪው ለጸጥታ ጥበቃ የተከለከለውን አጥር ጥሶ በማለፍ አዲሱን ዓመት ለማክበር በወጣው ህዝብ ላይ ጉዳት ባደረሰ ማግስት ትላንት ሐሙስ በአካባቢው የተሰማራ ከፍተኛ የፖሊስ ቁጥር ይታያል። በጥቃቱ 14 ሰዎች ሲሞቱ በርካቶች ቆሰሉ ሲሆን ፖሊስ አሽከርካሪውን ተኩሶ ገድሎታል። ተጠርጣሪው ሸምሱድ ዲን ጃባር አፍጋኒስታን ውስጥ ያገለገለ የአሜሪካ ጦር ሰራዊት አባል ነበር። ጀባር ጥቃቱን ከመፈጸሙ ጥቂት ቀደም ብሎ እስላማዊ መንግስት ወይም በመጻሩ IS በመባል የሚታወቀውን አሸባሪ ቡድን እንደሚደግፍ የሚያሳዩ ቪዲዮዎችን ኢንተርኔት ላይ አውጥቷል። ክሪስቶፈር ራያ ከፌደራል ምርምር ቢሮ የጸረ ሽብርነት ክፍል ረዳት ዳይሬክተር
In the first video, Jabbar explains he originally...
በመጀመሪያው ቪዲዮ ላይ ጃባር በመጀመሪያ ለመጉዳት ያቀደው ቤተሰቡንና ጓደኞቹን እንደነበር ገልጿል። ነገር ግን የዜና ማሰራጫዎች በአማኞችና በካዲዎች መካከል ባለው ጦርነት ላይ ትኩረት እንዳይሰጡ ያደርጋል የሚለው አሳስቦት ነበር። በተጨማሪም ከዚህ ክረምት በፊት በጋው ላይ አይሲስን መቀላቀሉን ተናግሯል።
በአንድ ወቅት ራሱን እንደ እስላማዊ ገዢ ወይም ካሊፋነት ያወጀው አይኤስ በዩናይትድ ስቴትስ በሚመራው ጥምረት ከመገታቱ በፊት በኢራቅና በሶሪያ የሽብር አገዛዝ አስፍኖ ነበር። ፕሬዝዳንት ጆ ባይደን ከሀገር ውስጥ ደህንነት ጉዳይ ቡድናቸው ጋር ትላንት አሙስ ተወያይተዋል።
አይሲስ እና ሌሎች አሸባሪ ድርጅቶችን በእያሉበት ያለማቋረጥ ማሳደዳችንን እንቀጥላለን። እዚህም ምንም አስተማማኝ መሸሸጊያ አያገኙም።
አይኤስ በሩሲያ፣ ቱርክ፣ ኢራን እና ሌሎችም ቦታዎች ላይ የሽብር ጥቃቶችን በማድረስ በዓለም ዙሪያ እንደገና መንቀሳቀስ ጀምሯል። በአፍጋኒስታን የሚገኘው ቅርንጫፉ አይኤስ ኮራሳን ታሳስ ውስጥ አንድ ሚኒስትር ስለመግደሉ ኃላፊነቱን ወስዷል። ይህ አገሪቱ ውስጥ ከተካሄዱ ተከታታይ ጥቃቶች የቅርብ ጊዜው ነው። ሱፋን ግሩፕ የተባለው ተቋም ተንታኝ ክላራ ብሩካርት አይኤስ ደጋፊዎቹ በባላት ወቅት ጥቃት እንዲፈጽሙ ቀስቅሷል። ቡድኑ በጋዛ ውስጥ ያለውን የሰላማዊ ሰዎች ስቃይ ለጽንፈኝነትና መመልመያነት ተጠቅሞበታል ይላሉ። የሱፋን ግሩፕ ተንታኝ ክላራ ብሩካርት
I think this is a really important aspect. While this is a more recent development, I will also say that the current kind of
ይህ በጣም ትልቁ ገጽታው ይመስለኛል። ይሄ በጣም የቅርብ ጊዜ ክስተት ቢሆንም ሶሪያ ውስጥ ያለው ወቅታዊ ሁኔታ አንዳንድ የሀገሪቱ አካባቢዎች ውስጥ በተወሰነ ደረጃ የስልጣን ክፍተት በመኖሩ አይሲስም እየተጠናከረ እንዲሄድ ያደርጋል ላለው
ባለስልጣናቱ ከትላንት በስቲያ ረቡ በትራምፕ ኢንተርናሽናል ላስ ቬጋስ ሆቴል ደጃፍ በቴስላ ሳይበር ትራክ መኪና ላይ የደረሰውን ፍንዳታ በማጣራት ላይ ናቸው። መኪናውን የተከራየው ኒኦርሊንስ ውስጥ ጥቃት የተፈጸመበትን መኪና ለመከራየት በዋለው ተመሳሳይ የመኪና ኪራይ መተግበሪያ በመጠቀም ነው። ባለስልጣናቱ መኪናውን ያሽከረክር የነበረው ማቲው ሊልስበርገር የአሜሪካ ጦር የልዩ ኃይል ክፍል ወታደር መሆኑን ጠቁመዋል። FBI ምርመራው አሁን ባለበት ሁኔታ በሁለቱ ጥቃቶች መካከል ግንኙነት መኖሩን የሚያረጋግጥ ምንም ነገር የለም ብለዋል። ኒኦርሊንስ ውስጥ አሽከርካሪ ለጸጥታ
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችን ነው። በሁለተኛው አጋማሽ ላይ ነው የምንገኘው። በርግጥ ወደ ከሁለተኛው አጋማሽ ላይ ሰፋ ያለ ጊዜ ወስደናል። በሁለተኛው አጋማሽ በቀዳሚ ባደረግነው ዘገባችን የሉሲን 50 ዓመት የተገኘችበትን ማለት ነው መሙላት የተመለከተ ዘገባ ነው። የሉሲ ቅሪተ አካል የሰው ልጅ ለመረዳት ያላትን አስተዋጽኦም ተማራማሪዎች አደነቁ። ሉሲ ወይም ድንቅነሽ የተብላ የተሰየመችው ቅሪተ አካል በአፋር ክልል ከተገኘች ዘንድሮ ህዳር 15 ቀን 1967 ዓመተ ምህረት ማለት ነው የተገኘችው 50 ዓመቷን ደፍናለች። የትግርኛ ክፍል ባልደረባችን ገብረ ገብረ መድን አካሏን ቅሪታ አካሏን ካገኙት ዶናልድ ጆንሰን እንዲሁም ከሉሲም በእድሜ ቀደም ያለችውን ሌላ ቅሪታ አካል ያገኙትን ዶክተር ዘረሰናይ አለምሰገድን አነጋግሮ ዘገባ አጠናቅሯል። እንግዱ ወልዴ እንደሚከተለው ይዞታል።
በአፋር ክልል በአዋሽ ወንዝ አቅራቢያ በምትገኘው አላዋ ከተማ በስተደቡብ በአንድ ፀሐያማ እሁድ ጠዋት ነበር አሜሪካ ከሚገኘው የቺካጎ ዩኒቨርሲቲ የሶስተኛ ዲግሪ አዲስ ምሩቁ ዶናልድ ጆንሰን ቅሪታ አካል ለመፈለግ ተመራጭ ቦታን ያገኙት። ቅሪታ አካል ፍለጋው የተደረገው በአጋጣሚ አልነበረም። የዝሆን፣ የአሳማ፣ የአውራሪስና አጋዘን ቅሪታ አካላት በአካባቢው ከዚህ በፊት ተገኝተዋል። ዶናልድ ጆንሰን እድለኛ ሆኖ የሰው ቅሪታ አካል እንደሚያገኙ ተስፋ ነበራቸው።
But 50 years ago I looked over my right shoulder I saw a little fragment
በቀኝ ትከሻዬ በኩል ተመለከትኩ። አንድ ትንሽ ያጥንት ስባሪ አየሁ። ከእጅ አጥንቶች አንዱ እንደሆነ ተረዳሁ። እጃችንን እንድናጥፍና እንድንዘረጋ የሚያስችለን አጥንት ነው። መጀመሪያ ሳየው ምናልባት የዝንጀሮ ይሆናል የሚል ግምት ነበረኝ። በጣም ትንሽ አጥንት ነበር። ቀረብዬ ይበልጥ ስመረምረው ግን የሰው ዝርያ አጥንት እንደሆነ ማየት ቻልኩ። ስፍራውን እንደገና ስመለከት የራስ ቅልና የመንጋጋ ከፊላጥንቶችን አገኘሁ። የአንድ ሙሉ ቅሪት አካል ክፍሎች ነበሩ።
3.2 ሚሊዮን ዓመት ዕድሜ ያስቆጠረና 40% ሙሉ የሆነ ቅሪት አካል በማግኘት ዶናልድ ጆንሰን ትልቅ ከሚባሉት ግኝቶች የአንዱ ባለቤት ሆነዋል። ሉሲ ወይም ድንቅነሽ ከተገኘች 50 ዓመታት ተቆጥሯል። የሉሲ መገኘት የሙያ ህይወታቸው እንዲቀየር ማድረጉ ብቻ ሳይሆን የሰው ልጅ በዘመን ብዛት እንዴት እንደተቀየረ ለመረዳት አስችሏል ይላሉ በአሪዞና ዩኒቨርሲቲ የሰው ልጅ አመጣጥ ጥናት ተቋም መስራችና ኃላፊው ዶናልድ ጆንሰን። ዶናልድ ጆንሰን ድንቅነሽ የተገኘችበትን 50ኛ ዓመት ምክንያት በማድረግ ከአፍሪካ ቀንድ ጋር ባደረጉት ቃለ ምልልስ ቀጣዩን አክለዋል።
She and many of the fossils we found tell us that all humans
የሉሲና ሌሎች ያገኘናቸው ቅሪታ አካላት የሚነግሩን የሰው ልጆች ሁሉ ከአፍሪካ መምጣታቸውን ነው። አፍሪካ የሰው ፍጥረት መገኛ መሆኑንና የተለያየ ቀለም ያይን ቅርጽ የጸጉር ልዩነት ቢኖረንም የጋራ ቅድመ ታሪክ እንዳለን ነው። ሁላችንም የአፍሪካ ዘረመል ተሸክመናል።
የድንቅነሽ መገኘት በርካታ ተመራማሪዎች በጥናት ዘርፉ ላይ እንዲያተኩሩና ወደ አፋር እንዲያቀኑ አድርጓል። ከነዚህ ውስጥ በራሳቸው ግኝት ያስመዘገቡ ኢትዮጵያውያንም ይገኙበታል። ዶክተር ዘረሰናይ ዓለም ሰገድ አንዱ ናቸው። በቺካጎ ዩኒቨርሲቲ በሰው ልጅ ቅሪተ አካል ላይ ምርምር ያደርጋሉ። ድንቅነሽ በእድሜ ረጅምና በአንጻራዊም ሙሉ የሆነች ቅሪተ አካል እንደሆነች ይናገራሉ።
Literally transformed our knowledge of human evolution, which means that at that point
የሰው ልጅ ሂደትን በተመለከተ ያለንን ዕውቀት አሳድጓል። ማለትም ሉሲ ከመገኘቷ በፊት ቀደምት የሰው ልጆች ሌሎች መራመድ ከሚችሉ ፍጥረታት ውጪ ማለት ነው ከሁለት ሚሊዮን ዓመታት በፊት ይኖራሉ ተብሎ ይገመት ነበር። በሉሲ መገኘት ግን በአንድ ሚሊዮን ዓመታት ጨምሮ የሰው ልጅ ከሶስት ሚሊዮን ዓመታት በፊት ይኖር እንደነበር ታውቋል።
ሉሲ አሁንም በመስኩ ለሚደረጉ ግኝቶች መለኪያ ነች። በመሆኑም አሁንም እየቀጠለ ያለ ግዙፍ ተጽዕኖ አላት ሲሉ አክለዋል ዶክተር ዘረሰናይ። በአዲስ አበባ የኮሌጅ ትምህርታቸውን በማጠናቀቅ ላይ የነበሩት ዶክተር ዘረሰናይ የሉሲ ቅሪታ አካል በተቀመጠበት ብሔራዊ ሙዚየም እንዲሰሩ ይመደባሉ። በዛም የዶናልድ ጆንሰንን ሉሲን ጨምሮ ከመላው ዓለም የተሰባሰቡ ቅሪቶችን የማጥናት ዕድል አገኙ። በእንደ አውሮፓውያን አቆጣጠር 2000 ዓ ም ዘረሰናይ የራሳቸውን ግኝት ይዘው ብቅ አሉ። ቅሪታ አካሉ 60% ሙሉ ሲሆን ከድንቅነሽ 150,000 ዓመታት በፊት የኖረችና በሁለት ተኩል ወይም ሶስተኛ ዓመቷ ሕይወት ያለፈ አዳጊ እንደነበረች ተገምቷል። ሰላም ሲሉ የሰየሟት ቅሪታ አካል አዳጊ መሆኗም ግኝቱን ልዩ እንደሚያደርገው ተናግረዋል።
አብዛኞቹ የምናገኛቸው ቅሪታ አካላት በጎልማሳ ዕድሜያቸው ያሉ ናቸው። እናም በብዙ መልኩ ሰላም ረጅም ዕድሜ ያላት ደግሞም በቅሪታ አካል ምርምር ታሪክ ውስጥ በአንጻራዊ ሙሉ የሆነች አዳጊ ነች። ለሳይንሳዊ ማህበረሰቡ ያላት አስተዋጽኦም ትልቅ ክፍተትን መሙላቷ ነው። የአዳጊዎችን ወይም የሕፃናትን ቅሪታ አካል አግኝተን አናውቅም።
የሉሲ እና ሰላም መገኘት ሀገሪቱን ለማስተዋወቅ ሚና እንዳለውም ዶክተር ዘረሰናይ ይጠቁመዋል።
Even the now motto of the tourism commission in Ethiopia
የኢትዮጵያ ቱሪዝም ኮሚሽን አሁን የሚጠቀምበት መሪ ቃል ምድረ ቀደምትን የሰየምኩት እኔ ነኝ። የሉሲና ሰላም እንዲሁም የሌሎች ቅሪታ አካላት መገኘትን መሰረት በማድረግ ነው አገሪቱ የሰው ልጅ መገኛ ምድረ ቀደምት እንዲሁም ቡናን ጨምሮ የሌሎችም ነገሮች መገኛ መሆኗን ለማሳየት የፈለኩት።
ሰላም የተገኘችበት አካባቢ በአፋርና በኢሳ ጎሳዎች መካከል በመሬት ይገባኛል ግጭት የሚካሄድበት አደገኛ ስፍራ በመሆኑና ቅሪታ አካሉን ለመመልከት የሚመጣውም ሰው ባቀረበው ሐሳብ መሰረት ነበር ሰላም ሲሉ የሰየሟት። በሁለቱ ጎሳዎች መካከል አሁንም ግጭት በመኖሩ ሰላም እንዲፈጠር ይመኛሉ።
If we see so many misery and
በአፍሪካም ሆነ በሌሎች የዓለም ክፍሎች የምናየው ችግር በአካባቢያችን ስላለው ነገር ጥሩ የሆነ ወይም ሳይንሳዊ የሆነ መረዳት ባለመኖሩ ምክንያት የተፈጠረ ነው።
በመሆኑም አዲሱ ትውልድ የሳይንስና ቴክኖሎጂ ጉጉት እንዲያድርበትም አበረታተዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ወደ ተከታዩ ዘገባችን አልፋለን። በተከታዩ ዘገባችን ከሱስ ጋር ተያያዥ በሆኑ ጉዳዮች ላይ ያተኮረ ቃለ ምልልስ ነው የምናቀርብላችሁ። ስር ከሰደደ ያደንዛጅ እጽ ተጠቃሚ የሆኑ ወጣቶች ሳይቀሩ ለመዳን ከቆረጡና ተገቢውን እርዳታ ካገኙ ከችግሩ መውጣት ይችላሉ ያሉን በቅዱስ ጳውሎስ ሆስፒታል የሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያና በሆስፒታሉ የአእምሮ ሕክምና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ናቸው። ለምሽቱ የመጨረሻ ዝግጅት እንግዳችን አድርገን ጋብዘናቸዋል። ስምን ሸቆየነች ያነጋገረቻቸው በቅድሚያ ሱስ ምን እንደሆነ ከሚያስረዱበት ይጀምራል።
አንድ ሰው በአልኮል ሊሆን ይችላል፣ በአደንዛዥ እጽ ሊሆን ይችላል፣ ወይም በተለያዩ የባህሪ ሱሶች መጠቃቱን የምናቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥ እጽ ለመቋቋም የሚከብድ ወይም ደግሞ ያንን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል አንደኛው መገለጫው ሲሆንና በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገርና ቁጥጥር ማጣት፣ ለማቆም እየፈለጉ መቸገር፣ እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ የሆነ አምሮት ወይም ክሬቪንግ የምንለው ይኖራል። እንዲሁም እነዚህ ነገሮች ከመጠቀም ጋር አብሮ ተያይዞ ደግሞ ማህበራዊ፣ ኢኮኖሚያዊና ሌሎችም ከፍተኛ የሆኑ ግፊት እያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን። ከ11 በላይ የሚሆኑ ምልክቶች አሉና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ አመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም። አሁን የገለጽኳቸው ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን።
ሱስ አምጪ የሚባሉት ንጥረ ነገሮች ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው?
እንግዲህ ያው እኛ ዴይሊ በስራም በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በእኛ ሀገር ውስጥ በሰፊው የሚወሰዱና የሚስተዋሉ ሱስ አምጪ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ የሆነች ከመምጣቷም አንጻር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜ የማናስተውላቸው ከስንት አንዴ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱስ አምጪ ነገሮች እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮኬይን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ። ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከተን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች በተለይ ደግሞ ይሄ የአፍላድሚ የምንላቸው ሃይ ስኩል ተማሪዎች ላይ ደግሞ አሁን በጣም እየተስተዋለ የመጣው ለአጠቃቀምም ለነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው የሚዋጡ የህመም ማስታገሻዎችንና እንደ ሽሮፕ የመሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው የተጠቀሙ ያሉበትን ሁኔታ ነው የምንመለከተው።
በምን ያክል እድሜ ክልል ውስጥ ነው በብዛት በዚህ በወጣት እድሜ ስንል ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይስ ዩኒቨርሲቲ ተማሪዎች በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት?
እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበትን ሁኔታ እናስተውል ነበር። ግን ሱስ የእድሜ ገደብ የለውም። ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበትን ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ የሆነ የመጣው ከሃይ ስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ የሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይህንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደ እና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው። አሁን
አካላዊም ማህበራዊም የአእምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡት ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳልና ምን ያክል ወጣቶች ይሄን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜስ ምን አይነት ደረጃ ላይ ሲደርስ ነው ለህክምና የሚመጡት?
እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአይምሮ ህክምና ክፍል ይሄንን አገልግሎት ሲሰጥ ረጅም አመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበር። በተለያዩ ምክንያቶች በቦታ ጥበት በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር። በፊት ከነበረው አንፃር በአሁኑ ሰዓት ሰፋ ያለ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ምክንያቱም ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይሄንን አገልግሎት እየሰጠን ያለነው። እዚሁ ከኛ ጋር ረጅም አመት በመያቻ ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማከለን ያቋቋሙት። ስለዚህ ማንኛውንም ታካሚ ዚ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል ምርታማ መሆን ይችላሉ ብለን በመናሰብበት ሰዓት እንዲወጡ እናደርጋለን።
ምን ያክል ነው የመዳን እድሉ አንድ ሰው በሱስ ከተያዘ? ሁሉም ሰው መዳን ይችላል በህክምና ማለት እንችላለን?
እንግዲህ እሱ እንደ ሰውየው ቁርጠኝነትና ተነሳሽነት ነው ዋንኛው የሚወሰነው። ስለዚህ እኛ የኛ ስራ የሚሆነው ያንን ፍላጎት ያለው ወይም ተነሳሽ የሆነ ሰው ለማቆም በሚያደርገው ሂደት ውስጥ የሚገጥሙትን ችግሮች አብረን ማገዝና ወደሚፈልገው ደረጃ እንዲደርስ ድጋፍ ማድረግ ነው። እንዲሁም አንዳንድ ነገሮች ለምሳሌ ለማቆም አስቸጋሪ ሊሆኑ የሚችሉ አይነት የሱስ አይነቶች አሉ። የበለጠ ጊዜ ሊፈልጉ የሚችሉ እንደዚሁም ደግሞ ከሰው ሰው ይለያያል። ለምሳሌ ህይወት ውስጥ ብዙ ጫና ያለበት ሰው ምንም ስትረሰር ወይም ጫና ከሌለበት ሰው አንፃር የሚያቆሙበት ጊዜ ሊለያይ ይችላል። ወይም ደግሞ ከዚህ በፊት አገር ሽቶበት የነበረ ሰውና አቁሞ ለረጅም ጊዜ ቆየ ሰው ሊለያይ ይችላል። ስለዚህ ከሰው ሰው ይለያያል። ዋናው ነገር ግን ያ ሱስ ያለበት ሰው በእርግጠኝነት ከወሰነና ቁርጠኛ ከሆነ አቋም ከያዘ እና ከባለሙያ ድጋፍ ከተደረገለት ሱስ መቆም የሚችል ነገር ነው።
ከሱስ ካገገሙ በኋላ ወጣቶች በተለይ ምን አይነት ከዛ በኋላ ሊኖራቸው ሊደረግላቸው በግላቸው የሚያደርጉት ጥረት እና በተለይ ደግሞ ከወላጅ ከማህበረሰብ ምን አይነት ድጋፍ እና ክትትል ያስፈልጋቸዋል?
ከቤተሰብ ሊያገኙ የሚገባው ድጋፍ ያው ብዙዎቹ ወደ ሱስ ህክምና የሚመጡ ሰዎች ቤተሰብ እምነቱን ያጣል። ያው ሱስ በሚጠቀሙበት ሰዓት ስርቆት ይኖራል፣ መዋሸት ይኖራል፣ ተደጋጋሚ ጥፋቶች ይኖራሉ። ስለዚህ ብዙ ጊዜ ቤተሰብ የመማረርና እዛ ታካሚ ላይ ተስፋ የመቁረጥ ነገር ይኖራል። ስለዚህ ከወጡም በኋላ በጣም ከፍተኛ የሆነ አስተያየት መስጠት፣ ጫና ማድረስ፣ ቤተሰብ ያው ጥሩ ከማሰብና ያንን ሰው ከማገዝ ብሎ የሚያደርጋቸው ነገሮች አንዳንድ ጊዜ ታካሚው ላይ ጫና ሊያደርስ ይችላል። ወይም ደግሞ እምነት ከሌላቸው ባደርገውስ ብሎ ማሰብ ወይ አሁን ለምሳሌ አንድ ሰው ትንሽ ትራንስፖርት አጥቶ ሊሆን ይችላል መሽቶበት ሲገባ ጠጥተህ ነው የመጣኸው ብሎ የመጠራጠር ነገር፣ ከዛም በኋላ ተመለሰ እዛው ነው። እንዲህ አይነት አስተያየቶች በሚኖሩበት ሰዓት ብዙዎቹ የምናስተውላቸው ነገሮች እንደዚህ ካሉኝ አይቀር ለምን አላረገውም ብሎ ተመልሶ ወደዛው ነገር የመመለስ ነገሮች ስለሚኖሩ ኢየሱስን ባህሪ ቤተሰብ ሊረዳ ይገባል። አንደኛው ኢየሱስ ባህሪ መውጣት መግባት ይኖራል። ካቋረጡ በኋላ የማገርሸት ባህሪ ይኖራል። ግን እንደዚህ አይነት ሁኔታዎች ሲፈጠሩ ድጋፍ ለማድረግ መሞከር ጥሩ ይሆናል።
የተከበራችሁ አድማጮች የሰማችሁት ከሱስ ጋር ተያያዥ በሆኑ ጉዳዮች ላይ ባለሙያ የሰጡንን ማብራሪያ ነበር። ባለሙያዋ ከቅዱስ ጳውሎስ ሆስፒታል የሚገኙ በ ሆስፒታሉ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያና በሆስፒታሉ የአእምሮ ሕክምና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ናቸው። በነገራችን ላይ አድማጮች፣ ከሱስ ጋር በተያያዘ የተሰናዳው ዝግጅት በጋቢና የወጣቶች ፕሮግራም ሁሌም በሳምንት አንዴ አርብ አርብ የሚዘጋጀው የወጣቶች ፕሮግራም ላይ የተሰናዳ ነው። ወጣቶችን ከሱስ ጋር በተያያዘ በሱስ ውስጥ የነበሩ እንዲሁም ለመዳን የሙከራ የሚያደርጉ ወጣቶችን አነጋግረናል። አዲስ አበባ ከተማ ውስጥም ያሉ በስራ ላይ የሆኑ ወጣቶችን አነጋግረናል። እነሱንም ዘገባዎች ይዘን እንመለሳለን። ለዛሬ ግን ዝግጅታችንን አጠናቀናል። ሳስተናግድካችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ።